ሰላም እናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ይሄ እንደዚህ ስሪ ለምናምን ሲሉ የመጀመሪያው ጥያቄ ሰዎችን ስራ ታስጀምሩልኝ ያላችሁ ወይ? ኢቭን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ትሰጡልኝ ይላቸዋለሁ።
በማህበራዊ መገናኛዎች ላይ ወጣቶች ለተሻለ የስራ ዕድል የሚያበቋቸውን መላዎች በማጋራት የምትታወቀውን ኤደን ሙሉን ነው ቀደም ብለን የሰማናት። የምሽት እንግዳችን ናት። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በ2014 ዓ ም ከአዲስ አበባ ዩኒቨርሲቲ በምህንድስና በማዕረግ የተመረቀችው ኤደን ሙሉ ማህበራዊ መገናኛ ብዙሀን ላይ በምትሰራቸው ከስራ ፈጠራ ጋር የተያያዙ አጫጭር ቪዲዮዎች ብዙዎችን በማነቃቃት ላይ ትገኛለች። ኤደን ቲክቶክ እና ኢንስታግራም ላይ በቋሚነት የስራ ፈጠራ ሀሳቦችን በማጋራት የጀመረችው በቅርቡ ቢሆንም በአጭር ጊዜ ከ100,000 በላይ ተከታዮችን ለማፍራት ችላለች። ኤደን ገረሞ ጋር አጭር ቆይታ አድርጋለች።
ከአዲስ አበባ ዩኒቨርሲቲ በኮንስትራክሽን ምህንድስና ከአንድ ዓመት ተኩል በፊት የተመረቀችው ኤደን ሙሉ ትምህርቷን ለመቀጠል የሚያስችላት የነጻ የትምህርት እድል ቢሰጣትም ብዙም ሳትገፋበት የግል ስራዎችን ለመስራትና ማህበራዊ መገናኛ ብዙሃን ላይ ተጽዕኖ ለመፍጠር በማሰብ አቋርጣለች።
ያው በገባሁበት ፊልድ ደግሞ ውጤታማ ሆኜ መውጣት ስላለብኝ እግዚአብሔር መረድቶኝ ጥሩ ውጤት አምጥቼ ከአዲስ አበባ ዩኒቨርሲቲ ተሸላሚ ተመራቂ ነበርኩኝ። የዛሬ ዓመት የሜዳሊያ ተሸላሚ ነበርኩኝ እና ከዛ ፕሬዚደንትም ነበርኩኝ ግቢ ውስጥ። ከዛ በነዛ ምክንያቶች የማስተርስ ኦፖርቹኒቲ ተሰጥቶኝ ነበር ግቢ ውስጥ ማስተርስ እንድቀጥል። ሳየው እኔ ከበፊት ጀምሮ ድሪም ማደርገው ነገር አለ፣ ለሌሎች መትረፍ፣ ህልሜን መኖር፣ የሆነ ክሬቲቭ መሆን ነው የምፈልገው። ሁልጊዜ አዲስ ነገር ቫሊዩ አድ ማድረግ ነው የምፈልገው እና ሳየው ያለው ሲስተም አሁን ላይ ያን እንዳደርግ አልፈቀደልኝም። ሶ ለምንድን ነው የምማረው የሚለው ነገር ብዙ ጊዜ ጭንቅላቴ ውስጥ እየተመላለሰ ይረብሸኝ ጀመር እና እኔ ትምህርትም ሆነ ሌላም ስራ ስሰራ ሙሉ ለሙሉ 100% ኢነርጂን ሰጥቼ ነው መስራት የምፈልገው እና ትምህርቱ ላይ ላይክ እንደ ዲግሪ እንደ ዲግሪን ስማ የመጀመሪያ ዲግሪን ስማር የምሰጠውን ፎከስ እዚህ ጋር መስጠት አልቻልኩም። ለማስተርስ ማለት ነው ትርጉም እያጣብኝ መጣ። በዛም ምክንያት ያው ለህይወትሽ ለህልሜ ትርጉም መስጠት ስላለብኝ ዊዝድሮ ሞላሁኝ።
አርባ ምንጭ ተወልዳ ያደገችው ኤደን ለቤተሰቦቿ ሁለተኛ ልጅ ናት። በቲክቶክ እና ኢንስታግራም ማህበራዊ ድረገጾች ላይ ሰዎች በቀላል ዋጋ በትንሽ ቦታ ሊሰሯቸው የሚችሏቸውን የንግድ ስራ ሀሳቦች በማጋራት ትታወቃለች።
አሁን ላይ ማርኬት ዲማንዱን ነው የማየው። ከዛ በኋላ ምንድን ነው ሰዎች በቀላሉ መጀመር የሚችሉት እጃቸው ላይ ባለው ነገር የሚችሉት ምንድን ነው? ጠይቀውኝ አይደለ መጀመሪያ የምሰራው ራሴ ነኝ ማለት ሰዎች ቢሰሩት አሁን ቤት አንድ እናት ቤት ከምትቀመጥ ያን ነገር ብትሰራው አትሊስት ገንዘብ ባታደርገው እንኳን ሪሊፍ አለ አይደል? ጭንቅላቷ ያርፋል። እየሰራው ነው የሚለው ስሜት አለ። አሁን ለኢትዮጵያ ቢዝነስ አንድ ቢዝነስ ከመጀመር በፊት ዲማንድ ቼክ ይደረጋል። ማርኬት ሪሰርች አለው ምናምን። ኢትዮጵያ ውስጥ ምንም ተሰርቷል ብዬ አላስብም እኔ። ይሄን ሪከመንድ ማደርገው አሁን ለእነዛ ሰዎች ቢሰሩት አሁን አንድ እናት ቤት የተቀመጠች ስራ የለም ብሎ የተቀመጡ ሰዎች በራሳቸው እንዲህ ቢያደርጉ ነገ ትልቅ ነገር መስራት ይችላሉ ብዬ ስለማስብ እኔ በፊትም ግቢ ያለውም ስለምሞካክር ማለት ነው። ኬክ ብቻ አይደለም የተለያዩ አሁን የሳሙና ሚክሰሮች፣ ኢንግሪዲየንቶች፣ ጥሬ እቃዎች ምናምን አሉ መርካቶ ላይ። መርካቶ ላይ ኢቭን የት እንደሚሸጥ አያውቁም። እና እነዚህ ነገሮች ራሴ ነኝ አሁን ላይ ምን ይፈለጋል ቢሰሩ አሁን እንዴት ነው ብዙ እውቀት የማይፈልግ ስራ እውቀት የማይፈልግ ስልሽ ትምህርት እንትን ሌላ ነገር የማይፈልግ ብቻ ማርኬቲንግ ስትራቴጂው ካለሽ አንቺ የመሸጥ አቅም ካለሽ የመሸጥ አቅምሽን ብቻ ተጠቅመሽ ምትሰሪው አይነት ስራ ነው። ፕላስ ደግሞ ሶሻል ሚዲያውንም ተጠቅመው መሸጥ ይችላሉ። ሁሉንም ይሄ እንዴት ነው እላኞች የተማሩትን ብቻ አይደለም አድረስ እያደረኩ ያለሁት እኔ ከታች ጀምሮ ነው። አንድ ቢዝነስም ስትጀምሪ ለሁሉም ነው አለ፣ ለሎወር ክላስ፣ ለሚዲየምና ለሃይር ክላስ ነው።
አብዛኛውን ጊዜም መርካቶ ምናለሽ ተራ ድረስ በመግባት እንዲሁም ከተለያዩ ተቋማት ጋር በመተባበር አዳዲስ የንግድ ሀሳቦችን፣ ማምረቻ መሳሪያዎችና የጥሬ ዕቃ አቅርቦቶችን የምታስተዋውቀው ኤደን ተከታዮቿ ነጻ የስልጠና አገልግሎቶች ማግኘትን ጨምሮ በተለያየ መልኩ ሊደገፉ የሚችሉባቸውን አማራጮችም ታቀርባለች።
ከዚህ ቀደም ገና ስጀምር ምናምን ራሴም ገዝቼ አደርጋለሁ። በፊት ስሰራ ገና ድንዝድ ራሴም ገዛቸውም አሉ። ግን ደግሞ አሁን አብሬያቸው የምሰራቸው ድርጅቶች ይኖራሉ። ማሽን ዲዛይን ያደረግኩኝ ምናም ብቻ በተለያየ ዘርፍ አብሬያቸው የምሰራቸው ድርጅቶች ማድረግ እንደሚችሉ አውቃለሁ። ስለዚህ አስደረጋቸዋለሁ። ለእኔ የሚሰጡኝን ገንዘብ ለሰዎች ኦፈር እንዲያደርጉ አደርጋለሁ። እንደዚህም አደርገው ሰው ስራ አሁን ኤደን እንደዚህ ስሪ ለምናምን ሲሉኝ የመጀመሪያው ጥያቄ ሰዎችን ስራ ታስጀምሩልኝ ያላችሁ ወይ? ኢቭን ያን ማቴሪያል ኦፈር አድርጋችሁ መስጠት ባትችሉ ትሬኒንጉን ፍሪሊ ትሰጣላችሁ ወይ? አሁን እኮ ኢትዮጵያ ውስጥ ትሬኒንግ ራሱ በጣም በብዙ ገንዘብ ነው ሰው እየወሰደ ያለው እና ያችን ትሬኒንግ እንኳን መውሰድ የማይችል በጣም ብዙ ሰው አለ በየቤቱ እና ፍሪ ትሬኒንግ ለአስር ሰው ትሰጡልኝ ይላቸዋለሁ። ገባሽ? ቢያንስ የሆኑ ሰዎች ጋር አድረስ ማድረግ ችያለሁ። እኔ ደግሞ ማድረግ ስችል እኔ አቅሙ ኖሮኝ ከራሴ አልፌ ማድረግ ስችል ብዙ ነገር ለውጥ መፍጠር እችላለሁ ብዬ ነው የማስበው።
ኤደን፣ ይህ በማህበራዊ ሚዲያ ላይ የተጀመረ የማነቃቃት ስራ በቅርቡ ሰፋ ብሎ አቅም ያላቸው ወጣቶችና ባለሀብቶች ተገናኝተው ጥምረት ሊፈጥሩበት የሚችሉበት መድረክ ማዘጋጀት የአጭር ጊዜ ህልሟ እንደሆነም አጋርታለች።
ኢቨንቶችን ማዘጋጀት፣ እነዚህ ሾርት ኢቨንቶች አሉ አይደለ? በየክልሉ አሁን እኔ አርባ ምንጭ ልጅ ነኝ፣ የክፍለ ሀገር ልጅ ነኝ። ከሀገሬ ጀምራለሁ እንደዛ አይነት ኢቨንቶችን፣ ከዛ ወጣቱን እዛው ስራ ማስጀመር አቅም ያለው ኢንቨስት እንዲያደርግ አትሊስት ጊዜና አቅሙ ስላላቸው ማለት ነው። ያንን ስራ ነው አሁን መስራት። ይሄ እቅድ አሁን የዚህ ወር በዚች ጊዜ ውስጥ ያሰብ እቅዴ ይሄኛው ነው።
ይሁን እንጂ በቅርቡ ከዩኒቨርሲቲ ተመርቆ እንደወጣ ወጣት ሴት ኤደንም ስራዋን ለማስኬድ ሁሉ ነገር አልጋ ባልጋ እንዳልሆነ ትናገራለች። ስራዋን ህዝብ ጋር ለማድረስ በቂ የሆኑ የቀረጻ መሳሪያዎችን ጨምሮ የሚጎድሏት ነገሮች እንዳሉም አልሸሸገችም።
ኮንፈርት ዞኔን ትቼ ነው አሁን ወደዚህኛው የመጣሁት። ወደዚህኛው ስመጣ ደግሞ በጣም ብዙ ቻሌንጅ አለ። ኢቨን ምንቀርጽበት አሁን ራሱ እያየሽኝ አይደለ? ማለት ከቪዲዮ ይዘይ ቦታ አሁን ይሄ የምትቀርጭበት አሁን እኔ ፖድካስትም የተለያዩ ፕሮግራሞች ነው በሰፊው ሚዲያ ቢልድ ማድረግ ፈልጋለሁ እና በጣም ከማቴሪያል ዋይዝ በተለይ አሁን ብዙ ነገር ካሜራ በጣም ብዙ ነገር መርካቶ ስትሰሪ ማይክ፣ የተለያዩ ነገሮች ለሚዲያ የሚያስፈልጉ ነገሮች በጣም ቻሌንጅ ናቸው ለእኔ። መጥቼ ቮይስ ኦቨር ማታ በስልኬ ሰርቼ ነው በስልኬ ቀርጬ ነው እዛው ነው ኤዲት ማደርገው ምናምን እና ያው ይሄን ነገር ደግሞ ዛሬ እየሰራው በደንብ ነገ አሻሽላለሁ ብዬ ስለማስብ ያው ተስፋ አልቆርጥም። ባለው ነገር ግን መስራት አለብኝ ብዬ እየሰራሁ ነው።
ቲክቶክ ላይ ብቻ ከመቶ ሺህ በላይ ተከታዮችን ማፍራት የቻለችው ኤደን ወደፊት ስራ ፈጠራ ላይ ያተኮረ የራሷ የሆነ መገናኛ ብዙሀን የመገንባት ሰፊ ህልምም አላት። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከሰሞኑ ኢትዮጵያ ውስጥ በተዘጋጀው የሳይንስና ቴክኖሎጂ ማዕከላት ውድድር በመቀሌ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆነዋል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት እንደበቁ ተሰምቷል። ሙልጌታ ጽባ ከአሸናፊ ተማሪዎች ጋር ያደረገው ቆይታ በመቀጠል ይቀርባል።
ዊሊያም መድሃኒዬ ይባላል። በሽረ እንዳስላሴ ከተማ ተወልዶ እስከ 8ኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑ ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የ11ኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስ ነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦቲክስ ዘርፍ አሸናፊ ሆኗል።
ሮቦቲክስ ዘርፊና ተወዳዲርና ቀዳማዊ ብጻ ተሸሊም ናይና
የተወዳደርኩት በሮቦቲክስ ዘርፍ ሲሆን አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ትዕዛዝ በመስጠት አካባቢውን ቃኝቶና ተመልክቶ ከአካባቢው ጋር በመግባባት የተሰጠውን ትዕዛዝ መፈጸም የሚል ነበር። በዚህም አንደኛው ጥቼ በማሸነፌ ለመሸለም በቅቻለሁ።
ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊሊያም ገልጿል።
ሁሉ ነገር ከአ تدلي خاينة وحقي
بفلا قوت بسرها ونقر هلو لو تيتبك عليه እኔ ሮቦቶችን ወዳጅ ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ ብዙ ጊዜንም የማጠፋው ከነርሱ ጋራ ስለነሱ እየተከታተልኩ ነው
ሳምራዊት ሙሉ የተባለች ሌላዋ የቀላሚኖ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪም በአገር አቀፉ ድድሩ ተሳታፊ ነበረች ከሌሎች 6 የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሆነዋል
የጻሪ እናረኪውና የዝሽልማት ዚሞ ዳሚ መበረታቶ እዩ ሀምቲ ልፍለጥ አፍቲ ዘሐለፉ 3 አመታት
ጥረት አድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው ላለፉት 3 አመታት በእንዲህ አይነቱ ፈጠራ ውድድር ላይ ለነሳተፍ ይቅርና ከመደበኛ ትምህርታችንም ተስተጓጉለን ነበር ወደ ትምህርት ቤት ከተመለስነ በኋላም ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል በመሆኑም በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል
እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያላጋጅ ሲንቀሳቀሱ ከግጭት እንዲጠበቁ በደምጽ አስቀድሞ የሚያስተውቅ መነጽርና በትር በመስራት ነው
አብካባቢና ብዙ ሀጥ አይነስ ወርሰዋት ነው እስቲክ ብቻ ሒዞም ከንቀሳቀሱ ኢናንድሪ
አብካባቢያችን ብዙ ማየት የተሳናቸው ሰዎች አሉ በትር ብቻ ይዘው ሲንቀሳቀሱ አለያም በሰው ታግዘው ሲሄዱ እናያለን ይህ ሁኔታ ለፈጠራ ስራው አነሳስቶኛል የሰራሁት መነጽርና በትር አልትራሶኒክ ሴንሰር የተገጠመለት ነው በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጥማቸው ድምጽ አውጥቶ ይነግራቸዋል በፊታቸውና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምጽ የሚያወጣ መነጽር ነው በትሩ ደግሞ ሲራመዱ ጉድጓድ ግድግዳ ድንጋይ ወይም ሌላ እንቅፋት ሲኖር ድምጽ አውጥቶ እንቅፋቱ እንዳለ ያሳውቃቸዋል ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው
ሳምራዊት ይህን የፈጠራው ጥቷን በማሻሻልና ለአጠቃቀም ይበልጥ ምቹ በማድረግ ለአገልግሎት ከዋለ በቀናሽ ዋጋ ማየት የተሳናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች
ቀለልት መሆኑን ለህግስታዩ እዚህ ፈጠራ እዚህ ንቀጻሊ ዓውዩ ናውዕዳጋ ኩዕል
ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቀናሽ ዋጋ ሊቀርብ ይችላል ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም ያካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን ባለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል የኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል
ትግራይን መንሽ አድርጎ ለሁለት አመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራው ጥይቶች ለማበጀት እንደምትሻ ምኞቷን ትገልጻለች በቀጣይ በሚካሄደው ውድድር በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች ተሸላሚው ዊሊያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ተቆሟል
ካቀረሜ ካቋላ ጀሚራ ብዛ ሮቦት ነገር
ከልጅነቴ ጀምሮ ሮቦቶችን ወዳለሁ የፈጠራ ስራም ደስታዬ ነው በጦርነቱ በነበረው ከበባና መዘጋጋት ከመጻፍት ከቪዲዮና ከአዋቂ ሰዎች እየጠየቁ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል ፍላጎት ካለህ ግን አይገታህም በቀጣይ በሮቦቶች በታገዘ የህዋ ምርምር ስራ ውስጥ ለመሳተፍ እመኛለሁ
በመቀለ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር 5 እስከ 7 ቀን 2016 ዓ.ም ምረት የተካሄደ ነበር ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ
ሙልጌታ ነው በጅጓ መሰግናለሁ ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናት ሲናገሩ ተሰምተዋል ነገር ግን የፌደራል አደጋ ስጋት ስራ አመራር ኮሚሽነር ድርቅ መኖሩን ገልጸው ጉዳቱ ግን ወደ ረሃብነት ደረጃ አልደረሰም ሲሉ ምላሽ ሰጥተዋል የዚህን ጉዳይ ዝርዝር አስቴር ምስጋናው ታስደምጠናለች
በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናትና ተጎጂዎች እየተናገሩ ቢቆዩም የፌደራል አደጋ ስጋትና ስራ አመራር ኮሚሽን ሽፈራው ተክለማርያም ግን ድርቅ መኖሩን ገልጸው ጉዳቱ ወደ ረሃብነት ደረጃ አልደረሰም ብለዋል። ኮሚሽነሩ ለሀገር ውስጥ የብዙሃን መገናኛ ሰሞኑን በሰጡት መግለጫ ድርቅ በተከሰተባቸው አካባቢዎች መንግስት ሁኔታውን እስከ ቀበሌ ባለው መዋቅሩ መፈተሹን ተናግረዋል።
በተለይም የድርቅ አደጋ ወደ ረሃብ ተቀይሮ የሰውን ህይወት ወደሚያጠፋበት ደረጃ ላይ እንዲደርስ መዋቅራዊ አደረጃጀታችንም የሚፈቅድ አይደለም። የቀበሌ መዋቅር አለን፣ የወረዳ መዋቅር አለ፣ የዞን መዋቅር አለ፣ የክልል መዋቅር አለ። የሚችለውን የመደጋገፍ ስራ ይሰራል። ህይወትንም የማዳን የመታደግ ስራ ይሰራል። በዛ ላይ ደግሞ ከፌደራል መንግስት የሚጨመር አለ። በእርግጥ የድርቅ አደጋዎች በሚኖሩበት ጊዜ የድርቅ አደጋን የስነ ምግብ ሁኔታዎችን በመውሰድ ምናልባት በአካባቢ የሚፈጠሩ ወረርሽኝና የመሳሰሉት ነገሮች የተለያዩ ነገሮችን ፈጥረው የዜጎቻችንን በሽታን የመቋቋም አቅም ምናልባትም እንደዚህ አይነት ነገሮች ሲያጋጥሙ በቀላሉ የመሸነፍ እና የመሳሰሉት ጉዳዮችን ሊፈጥር ይችላል። ግን ሰዎች እንደሚያነሱት፣ አንዳንድ ሚዲያዎች እንደሚያነሱት በእህል እጥረት ድርቅ ወደ ረሃብ ተቀይሮ የሰውን ህይወት የሚያጠፋበት ደረጃ የራሱ የሆነ ጊዜም አለው። የራሱ የሆነ የሚወስደው ጊዜም ይኖራል። በዚህ ነው ሰው የሞተው ብሎ ለማለት የተለየ አይነት ምርመራም ይፈልጋል። ስለዚህ በእኛ በኮሚሽናችን ግምገማ ማለት ነው የተመጣጠነ የምግብ አቅርቦት አለመኖር የሚፈጥራቸው ተጋላጭነት ሊኖር እንደሚችል የምንገነዘብ ቢሆንም ግን በረሃብ ምክንያት ህይወቱ ያለፈ ሰው አለ የሚለው እኛ ማረጋገጫ የለንም።
ኮሚሽነሩ እንዲያውም ረሃብ ገብቷል የሚሉ ከሳይንሳዊ መሰረት ይልቅ ሌላ አላማ ሊኖራቸው ይችላል ብለዋል። ያ አላማ ያሉት ምን እንደሆነ ግን አላብራሩም። ይሁን እንጂ ድርቅ በተከሰተባቸው የሰሜን ጎንደርና የዋግምራ ብሔረሰብ አስተዳደር ዞኖች እንዲሁም የትግራይ ክልል ምስራቃዊ ዞን የአበርገሌ ወረዳ አካባቢዎች ባለስልጣናትና የድርቅ ተጎጂዎች መሆናቸውን የሚናገሩ በረሃብ ምክንያት ሰዎች መሞታቸውን ቀደም ሲል በጥናት አስደግፈው አሳይተዋል። ድርቅ በተከሰተባቸው ጠለምት፣ በየዳና ጃናሞራ ወረዳዎች 37 ቀበሌዎች ውስጥ ከረሃብ ጋር በተያያዘ 36 ሰዎች መሞታቸውን የሚጠቁም ሰሜን ጎንደር ዞን ውስጥ የሚገኘው ደባርቅ ዩኒቨርሲቲ የዛሬ ወር አካባቢ ይፋ አድርጎ ነበር። የደባርቅ ዩኒቨርሲቲ የድርቅ ጥናት ሰብሳቢ ረዳት ፕሮፌሰር አምሳሉ አብጅ ለቪኦኤ በሰጡት ቃል በረሃብ ምክንያት የሞቱ ሰዎች መኖራቸውን ተናግረዋል።
ጥናቱ አይነታዊ ምርምር ዘዴ ከበርካታ የንትን ጥናት ንድፍ ጋር ተጠቅሟል። መረጃዎች በቃለመጠይቅ፣ በቡድን ጠቆ ውይይቶች፣ ሙያ ምልከታ፣ በቤት ለቤት ጉብኝት ተሰብስበዋል። እንዲሁም የወረዳ ሪፖርቶችን መነሻ አድርገን ተነስተናል ማለት ነው። ምልከታ የተደረገባቸው ቀበሌዎች በድርቁ የተጎዱ 4 የጀናሞራ ቀበሌዎች፣ 2 የተለምድ ቀበሌዎች እና 4 የበየዳ ቀበሌዎች ናቸው። በጠቅላላው በ3 ወረዳዎች 52 ቃለመጠይቆች እና እያንዳንዱ 7 አባላት ያሉት 7 የቡድን ጠቆ ውይይቶች ተደርገዋል። ከዛ በተጨማሪ ደግሞ በርካታ የቤት ለቤት ጉብኝት ተደርጓል ማለት ነው። ስለዚህ እነዚህ በማጠቃለል 36 ሰዎች መሞታቸውን አረጋግጠናል።
ሰው በድርቁ ምክንያት ከየቤቱ እየተፈናቀለ ለመሆኑም የወረዳዎቹ ባለስልጣናትና ተጎጂዎች ተናግረዋል። የአደርቃይ ወረዳ ግብርና ጽህፈት ቤት የአደጋ ስጋት ስራ አመራር ባለሙያ መሆናቸውን የተናገሩት አቶ ጌቴ አዛን ነው። ድርቅ ከተከሰተባቸው ጠለምትና አጎራባች ወረዳዎች በመቶዎች የሚቆጠሩ ሰዎች ወደ አደርቃይ ከተማ መግባታቸውን ገልጸዋል።
ወደ 485 ናቸው ሬጅስተር ያደረጉት። የደባርክ ዩኒቨርሲቲ 70 ኩንታል ነው 50 ኩንታል በቦለቂ አምታች እንዲሰጧቸው ምናምን አለ። 40 መጣ በነዳጅ ምክንያት ነው። 30 ይቀራል ሳምንት ይገባል ብለው ነበር፣ አልገባም።
የስድስት ልጆች እናት መሆኗንና ከጠለምት ወረዳ ደጃሽ ሜዳ ቀበሌ መፈናቀሏን የምትናገረው ማርታ ክበበው እሷና ልጆቿ ከሌሎች ተፈናቃዮች ጋር በከተማይቱ ጎዳናዎች ላይ በአስከፊ ሁኔታ እየተንገላቱ መሆናቸውን ተናግራለች።
ዝናብ ይባል አላየንም። ይሄዱን የዘራው ነው ይሄድም ደርቆ ቀረ። በዝናብ ውጤት ማለት ነው። ስለዚህ ስናጣ ወደዚህ መጣን ተሰደች ማለት ነው። ብዙ የደከማል በራስ በጣም ርወናል። ግን ሜዳ ላይ ምንም የለውም። ጥርጊያዳለ አገርን ጥርጊያ ሀገር ምንጣፍ የለን ምንሽሚጣ ምንለው ሰው የለን በቃ ዝምልን ሀፈር ነው ያለኝ።
ጃና ሞራ ወረዳ የአሰንጋ ቀበሌ ጤና ጣቢያ ኃላፊ መሆናቸውን የገለጹልን አቶ ይልማ ገብሬ ቀበሌያቸው ውስጥ በረሃብ ምክንያት የሞቱና የተፈናቀሉ እንዳሉ ተናግረዋል።
ከተቋማችን ላይ መጥቶ እርሻ ቦታ ውሎ ማለት ነው። ፍሉድ የሚባል ነገር የለውም ሰውነቱ ላይ ቫይታል ሳይን ሲታይ ምንም ሙሉ አይደለም። በረሃብ የተነሳ ያው አንድ ሰው ተቋማችን ላይ በረሃብ አማካኝነት ሞቷል። እዛም ደረስን ሰርቪላንስ በመስራት ቤት ድረስ ስራ ላይ ሲሄድም ባደረ ሆዱ ሄደ ምን የሚቀምሰው ነገር የለም ተመልሶም ቤቱ ላይ የሚበላ ነገር የላቸውም ልጆቹ ሚስቱ ያው በዛ ምክንያት እንደሆነ አረጋግጠናል። አንድ ሰውን ማለት ነው ያው በቁጥር 7 ሰዎች በሞት አልፈዋል የሚል መረጃ ነው ያለ። አካባቢው ላይ እንግዲህ በስፋት ሴቶች እና ህጻናቶች ነው የሚገኙት። አዋቂዎች ለስራ የደረሱ ወደ ሌላ ቦታ በመሰደድ ላይ ናቸው ያሉ። ህጻናቶች ጭምር ወደ ሌላ ቦታ ነው እየተሰደደ ያለ ወደ ጎረቤት ሀገር።
በሰሜን ጎንደር ዞን ጠለምት ወረዳ ደጃች ሜዳ ቀበሌ ይኖሩ እንደነበር የገለጹ ወይዘሮ ሙሉ ኃይሌ ድርቁ ባስከተለው ረሃብ ምክንያት 9 ልጆቻቸውን ይዘው ከአራት ቀናት የእግር ጉዞ በኋላ አዲያርቀይ እንደደረሱ አመልክተዋል። በነበሩበት አካባቢ የቅርብ ቤተሰቦቻቸውን ጨምሮ ሰዎች በረሃብ ምክንያት መሞታቸውን እንደሚያውቁና ቀያቸውን ትተው ለመፈናቀል የገፋቸውም ይኸው እንደሆነ ተናግረዋል። በተመሳሳይ በትግራይ ክልል ምስራቃዊ ዞን አጽቢና አበርገሌ ወረዳዎች ውስጥ በረሃብ ምክንያት 157 ሰዎች መሞታቸውን የአካባቢው ባለስልጣናት በቅርቡ ተናግረዋል። ከክልሉ የአደጋ ስጋት ስራ አመራር ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለመሆኑ ሰው በረሃብ ምክንያት ሞተ ሊባል የሚችለው ምን ሲሆን ነው? በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ዶክተር አሻግሬ ዘውዱ መልስ ሰጥተውናል።
የመጀመሪያው ደረጃ ሰዎች ነው። ይሄ እንግዲህ በቀናት ውስጥ የሚያሳዩት ምልክት ነው። ከዛ ሁለተኛው ደረጃ ፊዚካል ሳይን ነው። የሰውነት ለውጥ ይጀምራል። ይሄ ደግሞ በሳምንታት ውስጥ የሚከሰት ነው። ረሃቡ በዛው ቀጥሎ ምንም ምግብ ካልተገኘ የሰውነት መሟሸት፣ እንደምታውቁት በሽታ ተከላካይ የሆኑት ቫይታሚኖች አንዳንዶቹ በስብ የሚሟሙ ናቸው። በዚህ ምክንያት ሰውነታችን ውስጥ የነበረው ቫይታሚን ስቡ መሟሟት በመጀመሩ ምክንያት ቫይታሚን እና ሚራል ሰውነታችን ይወጣል። ይሄ ምን ይደረጋቸዋል? በበሽታ መከላከል አቅም ያጣል። ያው እንደምታውቁት ቫይታሚን ማለት በሽታ ተከላካይ ማለት ነው። ስለዚህ ሰው የሚሞተው በረሃቡ ምክንያት በመጣበት ኢንፌክሽን ነው የሚሞተው። በስተመጨረሻ ኩላሊት ፌል ያደርጋል። ኢንፌክሽን ሲይዘው ባክቴሪያዎች የሚመጡትን ባክቴሪያዎች ጉበት መከላከል አይችልም፣ ኩላሊት መከላከል አይችልም። ሰውነታችንም መርዝ አለው፣ የተከማቸ መርዝ አለው። እሱን መቋቋም ሲያቅተው ኢንፌክሽን ይዘናል። በዛ ምክንያት እዚህ ደረጃ ላይ የደረሰው ምግብን ቢያገኝ መመለስ አይችልም። ለዛም ነው የልጅነት ጉዳት ወይም በዚህ ደረጃ የደረሰ ልጅ መልሶ ማከም በጣም ከባድ ነው እና እዚህ ደረጃ ከመድረሱ በፊት ነው የምግብ አቅርቦቱ ሊኖር የሚገባው። ሰውየው ይህንን ተዳክሞ የመጨረሻ ጊዜ እስከ 2 ወር ከቆየ በጣም እድለኛ ነው። በ2 ወር ጊዜ ውስጥ በኢንፌክሽኑ ምክንያት ይሞታል ማለት ነው። ህጻናትንና ትልቅ ሰዎችን ጉዳዩ ክሪቲካል የሚያደርግባቸው ሰውነታቸው በቂ ንጥረ ነገር የመያዝ እድሉ ዝቅተኛ ስለሆነ፣ ሌላው ትልቁ ወይም አዋቂው በሰውነቱ በቂ አቅም ስላለ የቋጠረው ነገር በቂ ይኖራል።
የተፈጥሮ አደጋዎችን ለመቋቋም መንግስት 11 ቢሊዮን ብር እንደመደበ የገለጹት የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም በትግራይና በአፋር ክልሎች 3 ዞኖች እንዲሁም በአማራ ክልል 8 ዞኖች ውስጥ ለተራዘመ ጊዜ አለመዝነቡን ጠቅሰው እርዳታ ለማድረስ የሚደረጉ ጥረቶች በጸጥታ ችግር እንደሚስተጓጎሉ አመልክተዋል። ይህ በእንዲህ እንዳለ በአማራ ክልል በድርቅ ለተጎዱ የሚውል 11,000 ኩንታል የበቆሎ ዱቄት ድጋፍ እንደተደረገ የአማራ መልሶ መቋቋም ልማት ድርጅት አመልድ ኢትዮጵያ አስታውቋል። የድርጅቱ ምክትል ዳይሬክተር ሽብሬ ጆርጋ ሰኞ በሰጡት መግለጫ ድጋፉ ሰሜን ጎንደር ዞን በየዳ ጃናሞራና ጠለምት ወረዳዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ፣ ጻግብዥና አበርገሌ ወረዳዎች ውስጥ የሚከፋፈል እንደሆነ አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር መስጋናውን ለቀደመው ዘገባ አመሰግናለሁ። ሊጠናቀቅ ጥቂት ብቻ ቀናት በቀሩት የጎርጎዛያኑ 2023 ዓመተ ምህረት አነጋጋሪ ከነበሩት ጉዳዮች መካከል አንዱ በተለያዩ የዩናይትድ ስቴትስ ስፍራዎች የተመዘገቡ የጅምላ መሳሪያዎች ጥቃቶች ናቸው። እንግዲህ ወልዴ ይህንን በተመለከተ ያሰናደው ዘገባ በመቀጠል ይቀርባል።
እስከ ታህሳስ 3 2016 ባለው ጊዜ ውስጥ 635 የጅምላ የመሳሪያ ጥቃቶች በአሜሪካ እንደተፈጸሙ ጉዳዩን የሚከታተል ትርፋማ ያልሆነ ድርጅት አስታውቋል። ከዚህም ውስጥ 7 የሚሆኑት በትምህርት ቤቶችና በዩኒቨርሲቲዎች የተፈጸሙ ናቸው። የተጠቀሰው አሃዝ ግን ከአጠቃላዩ የመሳሪያ ጥቃት 6% ብቻ የሚወክል ነው። በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰንደው ድርጅት ተወካይ ማርክ ብራያንት የሚያክሉት አለ።
በዓመት ከ15,000 እስከ 17,000 የሚሆኑ ጥቃቶችን በመሳሪያ ይፈጸማሉ። ለጅምላ ጥቃቶችና ግድያዎች እንደ AR-15 አይነት ከበድ ያሉ መሳሪያዎችም ጥቅም ላይ ይውላሉ። ግን ደግሞ በርከት ያሉ ጥቃቶችም በ9mm ሽጉጦች እንደሚፈጸሙ እናውቃለን።
በታህሳስ ወር መጀመሪያ ላይ የዲሞክራቲክ ፓርቲ አባላት እንደራሴዎች በእንደ አውሮፓን አቆጣጠር 2004 ተፈጻሚነቱ ያከተመውንና የጅምላ ማጥቂያ መሳሪያዎችን የሚከለክለውን ሕግ እንደገና እንዲያንሰራራ ለማድረግ ሞክረው ነበር። በሴኔቱ አብላጫ መቀመጫ ያለው የዲሞክራቲክ ፓርቲ መሪው ቸክ ሹመር
Unsurprisingly, when that ban lapsed,
እገዳው ሲያከትም ወዲያውኑ የጅምላ መሳሪያ ጥቃቶች በከፍተኛ ደረጃ ጨመሩ። ሞትም እንዲሁ ጨመረም። ይህን ሁኔታ መቀየር አለብን።
የሪፐብሊካኑ ሴናተር ጃን ባራሶ ሕጉን ለምን እንዳገዱ ምክንያታቸውን ያስረዳሉ።
Almost every single page of the bill that's in front of us today
ከፊት ለፊታችን የሚገኘው ሕገ ደንብ እያንዳንዱ ገጽ ማለት ይቻላል ሕግ አክባሪ የመሳሪያ ባለቤቶች ላይ ገደብና ተጨማሪ ጫና የሚፈጥር ነው። ትኩረት መደረግ ያለበት በአእምሮ ጤንነት፣ በትምህርት ቤት ደህንነትና ቀድሞውንም ያሉንን ሕጎች በሚገባ መተግበር ላይ መሆን አለበት።
ባለፈው ዓመት 2022 ዲሞክራቶችና ሪፐብሊካኖች በአንድ ላይ በመቆም የማህበረሰቡን ደህንነት የሚጠብቀውን ሕግ አጽድቀዋል። ይህም ከ30 ዓመታት ወዲህ በፌዴራል ደረጃ የወጣ የመሳሪያ ሕግ ነው። ሕጉ የጦር መሳሪያ ቁጥጥርን በሚደግፉትም ሆነ መሳሪያ የማንገት መብት አቀንቃኞች ዘንድ የተለያዩ አስተያየቶች ቀርበውበታል። ኒክ ዊልሰን ሴንተር ፎር አሜሪካን ፕሮግረስ ከተሰኘው ተቋም ናቸው።
They closed some loopholes, making it harder for people that shouldn't have guns to get them.
አንዳንድ ክፍተቶችን ደፍነዋል። ይህም መሳሪያ መያዝ የሌለባቸው ሰዎች እጃቸው እንዳይገባ ያደርጋል። ይህ ግን በቂ አይደለም። የሁሉም መሳሪያ ገዢዎች የወንጀል ታሪክ የሚጣራበትን፣ የጅምላ ጥቃት መፈጸሚያ መሳሪያዎች የሚታገዱበትን፣ እንዲሁም ሁሉም የመሳሪያ ባለቤቶች በእጃቸው ያለው መሳሪያ ተሰርቆ እንዳይዘዋወር በተገቢ ሁኔታ እንዲያስቀምጡ የሚያስገድድ ሕግ ኮንግረሱ እንዲያወጣ እንፈልጋለን።
የሄሪቴጅ ፋውንዴሽን ኃላፊዋ ኤሚ ስዌረር ተጨማሪ የሕጉን ክፍተቶች ይጠቅሳሉ።
Creating the school safety clearing house and solidifying that at the federal level, that's very good.
የትምህርት ቤቶች ደህንነት የሚጠበቅበትን ስርዓት መፍጠርና ይህንንም በፌደራል ደረጃ እንዲጠናከር ማድረግ እጅግ አስፈላጊ ነው። ወንጀለኞች መሳሪያ እጃቸው እንዳይገባ በሚደረግበት መንገድ ላይ አይደለም እያተኮሩ ያሉት። ወንጀል ይፈጽማሉ ተብለው የማይታመኑ ሰዎች መሳሪያ የሚያገኙበትን ሂደት ነው እያራዘሙ ያሉት።
ምክትል ፕሬዝደንት ካማላ ሃሪስ በአገሪቱ የሚገኙ ግዛቶች በመሳሪያ የሚፈጸም ሁከትን መቀነስ ይችሉ ዘንድ ተጨማሪ ድጋፍ እንዲያገኙ የሚያስችል አንድ አዲስ ተነሳሽነትን ይፋ አድርገዋል። ወደ 2024 በሚደረገው ሽግግር ግን ሁለቱ ፓርቲዎች ሰጥቶ በመቀበል ላይ የተመሠረተ ስምምነት ላይ በፌዴራል ደረጃ የመድረሳቸው ዕድል አነስተኛ ነው ተብሏል። በድጋሚ ኒክ ዊልሰን
It requires a lot of Republicans and Democrats to come together and so
በርካታ ሪፐብሊካኖችና ዲሞክራቶች በአንድ ላይ እንዲቆሙ ይጠይቃል። ነገር ግን ምርጫ በሚደረግበትና በፖለቲካ ጅግ በተከፋፈልንበት በዚህ ወቅት በአንድነት መቆም የማይታሰብ ነው።
ኤሚ ስዌረርም ተመሳሳይ ሐሳብ ያንጸባርቃሉ።
It's a deadlock because we are talking about two very different
አጣብቂኝ ውስጥ ነው ያለነው። ምክንያቱም ችግሩን በመረዳትና መፍትሄ ምን ይሁን በሚለው ላይ የተለያየ አረዳድ ነው ያለው።
በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰነደው ጋን ቫዮለንስ አርካይቭ የተሰኘው ተቋም ተወካይ ማርክ ብራያንት እንደሚሉት በትምህርት፣ የአእምሮ ጤናና ተገቢ የሆነ የመሳሪያ አያያዝ ላይ ትኩረት ማድረግ በጉዳዩ ላይ የሚደረገውን ሙግት ወደ አንድ ለማምጣት ይረዳል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና መሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብሮን ነበረ። መልካም ምሽት ይሁንላችሁ።